Voice of America. የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የ2007ቱ ብሔራዊ ምርጫ ዲሞክራሲያዊ ፍትሃዊና ሰላማዊ ነው ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለአገሪቱ ፓርላማ አባላት ገለጹ። ሌሎች ምናሉ የሚለው ብዙም እንደማያሳስባቸው ነው የተናገሩት ጠቅላይ ሚኒስትሩ። ዝርዝሩን በዕለቱ አብይ ርዕስ እንመለከታለን። ሌሎች ዘገባዎችና አዝናኝ ቅንብሮችም ይዘናል። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከዛሬ ማክሰኞ ሰኔ 30/2007 ዓመተ ምህረት ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ስኪፕስ ጋር እስከ አንድ ሰዓት ተኩል አብረናችሁ እንቆያለን። አሁን ለቀዳሚው የሰዓቱ የዓለም ዜና ሰለሞን አባተ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የ2007ቱ ብሔራዊ ምርጫ ዲሞክራሲያዊ ፍትሐዊና ሰላማዊ ነው ብለዋል የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ። ጠቅላይ ሚኒስትሩ ይህንን የገለጹት ዛሬ ለፓርላማቸው ባደረጉት ንግግር ነው። ሌሎች ምን አሉ የሚለው ብዙም እንደማያሳስባቸው ያመለከቱት አቶ ኃይለ ማርያም ገዢው ፓርቲና መንግሥት በሕጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ የተሳትፎ መድረኮች እንደሚያዘጋጁ ገልጸዋል። ሕዝቡ ራሱ ያስፈጸመውና የውጤቱን ባለቤት የሆነበት ምርጫ ያሉት በዓለም አቀፍ ደረጃ ቢታይ ከፍተኛ የሕዝብ ተሳትፎ የተስተዋለበትና ጥናት ሊደረግበት የሚገባ ክስተት መሆኑንም ተናግረዋል። የምርጫው ውጤት ሕዝቡ ምን አለ ለሚል ጥያቄ አጥጋቢ ምላሽ ሰጥቷል ብለዋል ጠቅላይ ሚኒስትሩ። ሰሜን ኬንያ ውስጥ ታጣቂዎች አንድ የመኖሪያ ቤት ግቢ ሰብረው ገብተው 14 ሰው ገደሉ። ኬንያና ሶማሊያ ድንበር ላይ በምትገኘው ሶኮምቡዚ በምትባለው ስፍራ ለተፈጸመው ጥቃት የሶማሊያው የሁከትና የሽብር ቡድን አልሻባብ ኃላፊነት ወስዷል። አደጋው የተጣለው በግንባታና በሌሎችም ስራዎች ላይ በተሰማሩ ሶማሌ ባልሆኑ ኬንያውያን ላይ መሆኑን የኬንያው የሕግ መወሰኛ ምክር ቤት አባል ቢሎ አደን ኬሮ ለቪኦኤ ገልጸዋል። በቅርቡ ኩዌት ውስጥ ከተፈጸመው 27 ሰዎች ከተገደሉበት የመስጂድ ጥቃት ጋር ግንኙነት አላቸው ተብለው የተጠረጠሩ ሦስት ወንድማማቾችን መያዟን ሳዑዲ አረቢያ አስታወቀች። የሳዑዲ አረቢያ የአገር ግዛት ሚኒስቴር ባለሥልጣናት ዛሬ የሰጡትን መግለጫ የጠቀሱ የሀገሪቱ መገናኛ ብዙሃን ከወንድማማቾቹ አንደኛ የተያዘው ኩዌት ከተማ ውስጥ ሲሆን፣ ሁለተኛው በሰሜን ምዕራቧ የሳዑዲ ከተማ ጣይፍ፣ ሦስተኛው ደግሞ በኩዌትና በሳዑዲ አረቢያ ድንበር ላይ መሆኑን ገልጸዋል። የተያዙ ተጠርጣሪዎች አራተኛ ወንድም ሶሪያ ውስጥ ለእስላማዊ መንግሥት ቡድን እንደሚዋጋ ሚኒስቴር መስሪያ ቤቱ አመልክቷል። በኢራንና በስድስቱ ሀያላን መካከል እየተካሄደ ባለው የኒውክሌር ድርድር መቋጫ ስምምነት ላይ ለመድረስ ቀነ ገደቡ እስከፊታችን አርብ መራዘሙን ዩናይትድ ስቴትስ አስታወቀች። በሁሉም አካባቢዎች ግዙፍ እርምጃዎች መጓዛቸውን፣ ይሁን እንጂ ስራው በጣም ውስብስብና የተሳታፊዎችን ሀገሮች ሁሉ የሚነኩ ጉዳዮችን ያካተቱ መሆኑን የአሜሪካው የተደራዳሪዎች ቡድን ቃል አቀባይ ማሪ ሃርፍ ገልጸዋል። የግሪክ ጠቅላይ ሚኒስትር አሌክሲስ ሲፕራስ ከአውሮፓ ህብረት አባል አቻዎቻቸው ቁልፍ ተደራዳሪዎች ጋር ዛሬ ቤልጅየም ዋና ከተማ ለድርድር ተቀምጠዋል። ግሪክ ባለፈው 5 ዓመታት የ350 ቢሊዮን ዶላር ዕዳ የተቆለለባት ሲሆን አበዳሪዎቿ ቢያንስ 100 ቢሊዮኑን እንዲሰርዙ ጠቅላይ ሚኒስትሯ እየጠየቁ ነው። የአፍጋኒስታን መንግሥትና የታሊባን ልዑካን ፓኪስታን ዋና ከተማ ኢስላማባድ ውስጥ ዛሬ ለድርድር ተቀመጡ። የቪየትናም ኮሚኒስት ፓርቲ ዋና ኃላፊ ወይም መሪ ዋና ጸሐፊ ዛሬ ዋይት ሀውስ ውስጥ ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋር ተገናኝተው ተወያይተዋል። አንድ የቪየትናም ኮሚኒስት ፓርቲ መሪ አሜሪካን ሲጎበኝ ኑየን ፉትሮንግ የመጀመሪያው ናቸው። አሜሪካ የተሳተፈችበት የቪየትናም ጦርነት ያበቃበት 40ኛ ዓመት በቅርቡ ታስቧል። የዜናው ሰዓት አበቃ።
ሰለሞን አባተን ለሰዓቱ የዓለም ዜና አመሰግናለሁ። አድማጮች ከምሽቱ 3 ሰዓት ላይ ከተጨማሪ የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አሁን ወደ ቀዳሚው የሰዓቱ አቢይ ርዕስ የ2007ቱ ብሔራዊ ምርጫ ዲሞክራሲያዊ ፍትሃዊና ሰላማዊ ነው ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ለሀገሪቱ ፓርላማ አባላት ገለጡ። ሌሎች ምን አሉ የሚለው ብዙም እንደማያሳስባቸው የተናገሩት አቶ ኃይለ ማርያም ገዢው ፓርቲና መንግስት በህጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ የተሳትፎ መድረኮችን እንደሚያዘጋጁ ግን ተናግረዋል። መለስካቸው አማሃ ዝርዝሩን ይዟል።
ጠቅላይ ሚኒስትሩ ዛሬ በህዝብ ተወካዮች ምክር ቤት ተገኝተው አንዳንድ የምክር ቤቱ አባላት ላቀረቡላቸው የተለያዩ ጥያቄዎች መልሶች ሰጥተዋል። ከጠያቂዎቹ አንዱ አቶ ጀንበር አስማማው የተባሉ የምክር ቤቱ አባል ያቀረቧቸው ጥያቄዎች የ2007 አገር አቀፍ ምርጫን በተመለከተ ነበረ። እንደሳቸው አቀራረብ ምርጫው ዴሞክራሲያዊ፣ ፍትሐዊና በህዝብ ዘንድም ታማኝ የነበረ ቢሆንም አንዳንድ በዓለም አቀፍ ደረጃ የሰብአዊ መብት ተሟጋች ድርጅቶች ነን የሚሉና አንዳንድ የፖለቲካ ፓርቲዎች ምርጫውን ያብጠለጥላሉ። ይህ ድርጊታቸው በመንግስታችን እንዴት ይታያል የሚል ነው። አስከትለውም ለህጋዊ ተቃዋሚ ፓርቲዎች ፖለቲካዊ ተሳትፎ መንግስት ያዘጋጀው ምን እንደሆነም ጠይቀዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በምርጫው ዕለት ድምፁን የሰጠውን ህዝብ ቁጥር በማስታወስ በዓለም ደረጃ እንኳን ቢታይ ከፍተኛ የህዝብ ተሳትፎ የተስተዋለበት ምርጫ እንደነበረ ጠቁመው ጥናት ሊደረግበትም የሚያስፈልገው ክስተት ነው ብለዋል። ህዝቡ ራሱ ያስፈጸመውና የውጤቱን ባለቤት ህዝቡ መሆኑን ያሰመሩበት አቶ ኃይለማርያም ሌሎች የፈለጉትን ቢሉም ምርጫው ዴሞክራሲያዊ፣ ሰላማዊና ፍትሐዊ ነበረ ብለዋል።
ዴሞክራሲያዊ፣ ሰላማዊ፣ ፍትሐዊ ምርጫ ተካሂዷል። ሌሎች ምን አሉ የሚለው ነገር ብዙ አያሳስበንም። ሌሎች የፈለጉትን ማለት ይችላሉ፣ መነሻቸውም የተለያየ ስለሆነ። ዋናው የእኛ ትርጉም የሚኖረው ህዝባችን ምን አለ ነው። እዚህ አኳያ ህዝባችን ያለውን ብሏል። ህዝባችን ምን አለ የሚለውን ለማወቅ ከተፈለገም ፍንትው ብሎ የወጣ እንደ መስተዋት የሚያበረቅርቅ ማንንም ማያወናብት ስራ ህዝቡ ሰርቷል።
እንደ ጠቅላይ ሚኒስትሩ አባባል ከሆነ ከመረጠው ህዝብ ድምፅ ጀርባ ግልጽ መልእክቶች አሉ። እነዚህ መልእክቶች ግልጽና የማያሻሙ ናቸው የሚሉት አቶ ኃይለማርያም ደሳለኝ የኢትዮጵያ ህዝብ ኢህአዴግን የመረጠው የግንባሩ ስራዎች ውጤት ማምጣት በመጀመራቸው፣ ባለፉት አራት ምርጫዎች ህዝቡ በመማሩና ሰላምና የሰለጠነ አካሄድ ስለመረጠ እንደሆነ አብራርተው ፓርቲያቸው ከዚህ ሁሉ በላይ አሳይተዋል ያሉትንም ብቃቱን ገልጸዋል።
እስካሁን በሰራናቸው ስራዎችና ባስገኘናቸው ውጤቶች ህዝቡ መርጦናል። ነገር ግን እኛ ያልነው ኢህአዴግ ምንም ስህተት የሌለው መልአክ ስለሆነ አይደለም የመረጠው። ጉድለቶች እንዳሉበትም እያወቀ እነዚህን ጉድለቶችም ቢሆን ሊፈታ የሚችለው ራሱ ኢህአዴግ እንደሆነ፣ ለመፍታትም የሚያስችል ባህሪ እንዳለው፣ ከዚህ በፊት በነበሩ ተመክሮችን ፈትቶ ያሳየ እንደሆነ፣ ቆርጦ ከተነሳ ለመፍታት የሚችል ፓርቲና ድርጅት ነው ብሎ ነው የመረጠን።
የተቃዋሚ ፓርቲዎችን በተመለከተም ጠቅላይ ሚኒስትሩ ፓርቲያቸውና መንግስታቸው ያዘጋጇቸውን መድረኮችና እድሎች አመላክተዋል። በመጀመሪያ ግን እነዚህ ተቃዋሚዎች በሰላማዊና ህጋዊ እንዲሁም በሰለጠነ መንገድ አብረው ለመስራት የሚፈልጉ መሆን እንዳለባቸው ያስገነዝባሉ። በእርሳቸው አባባል አብዛኛዎቹ ፓርቲዎችም ይህን እንደሚፈልጉ የገለጹት አቶ ኃይለማርያም ከእነዚህ ፓርቲዎች ጋር ቁጭ ብለው ይሰራሉ።
የጋራ ምክር ቤት አማካኝነትም ተከታታይ የሆኑ ውይይቶች በተለያዩ አጀንዳዎች፣ የተከበረው ምክር ቤትም ህጎችና አዋጆችን ከማውጣቱ በፊት ከነዚህ ተቃዋሚዎች ጋራ ቁጭ ብሎ የሚወያይበትን፣ ሌሎች ተቃዋሚዎች ብቻ ሳይሆኑ ህዝቡን ወክሎ የተደራጁ የህዝብ አደረጃጀቶችም ጋራ ቁጭ ብሎ የሚወያይበትን፣ ስለዚህም የህዝቡ ፍላጎት፣ የህዝቡ ድምፅ በህጎች፣ በአዋጆች፣ በፖሊሲዎች የሚታይበት የሚንጸባረቅበት ሁኔታ ለመፍጠር እንሰራለን። ይሄን የምናደርግበት ዋናው ምክንያት ተቃዋሚዎች የራሳቸው ደጋፊ ህዝብ ስላላቸው ነው።
ገዢው ፓርቲና መንግስታቸው ከዚህ ባሻገርም ለመሄድና ህዝብ የተለያዩ አማራጮች ሊያገኝባቸው የሚችሉ መድረኮችን ለማዘጋጀት እቅድ እንዳለ ገልጸዋል።
ከተቃዋሚ ፖለቲካ ፓርቲዎች ጋር በህጋዊና በሰለጠነ ሰላማዊ መንገድ ለመወዳደር ከሚፈልጉት ጋር በምርጫ ጊዜ ብቻ ሳይሆን ከምርጫ ውጭም በተለያዩ አጀንዳዎች የሚዲያ ክርክር የምናደርግበትና ህዝቡ የሚያዳምጥበትን አማራጮች በየጊዜው እያየ የሚሄድበትን ሁኔታ እናደርጋለን። ይሄ የሚደረግበት ዋናው ምክንያት የአማራጭ የመስማት የህዝብ መብት ስላለ ነው።
በኢትዮጵያ የተወካዮች ምክር ቤት ስብሰባዎች ጠቅላይ ሚኒስትሩ ከምክር ቤት አባላት ለሚነሱ ጥያቄዎች መልስ የሚሰጡባቸው ስብሰባዎች በአመት ውስጥ ጥቂት ናቸው። በእነዚህ ስብሰባዎች ብዙ ጊዜ ልዩ ሆኖ ይታይ የነበረው የተቃዋሚ ፓርቲዎች አስተያየቶችና ጥያቄዎች ዛሬ አልነበሩም። ምክር ቤቱ ይህን የጥያቄና መልስ አጀንዳ ያጠቃልለው ጠቅላይ ሚኒስትሩ መጨረሻ ላይ በጠየቁት መሰረት ቀደም ብለው የገንዘብ ሚኒስትሩ አቶ ሶፊያን አህመድ ለምክር ቤቱ ያቀረቡትን ከ223 ቢሊዮን ብር በላይ የሆነውን የ2008 ዓ ም የሀገሪቱን ጠቅላላ በጀት በሙሉ ድምፅ በማጽደቅ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። ወደ ሁለተኛው የትንታኔ ርዕስ እንሻገራለን። ዩናይትድ ስቴትስ መራሹ ህብረት ሶሪያና ኢራቅ ውስጥ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ላይ ባለፉት ቅዳሜና እሁድ በ24 ሰዓታት ጊዜ ውስጥ 38 ጊዜ የአየር ድብደባ ማካሄዱን አስታወቀ። ግማሽ የሚሆነውም ጥቃት የተካሄደው ቡድኑ ዋና ከተማ በሚላት ራካ ዙሪያ መሆኑ ተገልጧል። የአሜሪካ ድምፁ ቪክቶር ቤዲ ባጠናቀረው ዘገባ በሰሜናዊ ሶሪያ እየተካሄደ ያለው አጎራባች ቱርክን ያሳስባታል። የሚያሰጋኝ ሁኔታ ከተፈጠረ መበቀሌ አይቀርም ስትልም ቱርክ አስጠንቅቃለች። ቆንጅታየ ዝርዝሩን ይዛለች።
ኦፐሬሽን ኢንሄረንት ሪዞልቭ ዘመቻ በሚል ስያሜ የተካሄደውና በዩናይትድ ስቴትስ የተመራው ህብረት ቃል አቀባይ ቶማስ ጊልራን ከ38ቱ ጥቃቶች 18ቱ ራካ ከተማ ውስጥ ተሽከርካሪዎችን እና ድልድዮችን አውድመዋል ብለዋል። እስካሁን ሶሪያ ውስጥ በስፋት ታቅደው ከተካሄዱ ከባድ ጥቃቶች አንዱ እንደሆነም አመልክተዋል። የአይሲስ ተዋጊዎች በመላዋ ሶሪያ እንዲሁም ኢራቅ ድንበር ውስጥ ዘልቀው የመንቀሳቀስ አቅማቸው የተመታበት እንደሆነም አክለው ተናግረዋል። ራካ ውስጥ በተካሄደው ጥቃት ቢያንስ 10 ሰዎች መገደላቸውንና በርካቶች መቁሰላቸውን አንድ የጽንፈኞች ድረገጽ ዘግቦበታል። የአየር ጥቃቶቹ ሶሪያ ኮባኒና ሐሳካ ከተማ ላይ የአይሲስ ተዋጊዎች ህንጻዎችንና መሳሪያዎችን አውድመዋል። ኢራቅ ውስጥም ሞሱል፣ ሲንጃርና ታል አፋር እንዲሁም ሀባንያና ሀዲዛ ከተሞችን እንዳጠቁን የተነገረው በዩናይትድ ስቴትስ የመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ሊቀመንበሩ ባብ ክሮከር በሲቢኤስ ቴሌቪዥን ፌስ ደ ኔሽን ላይ በሰጡት ቃለ መጠይቅ የአሁኑን እርምጃ በአይሲስ ላይ የተከፈተ አዲስ የጥቃት ምዕራፍ አድርገው እንደማይመለከቱት ነው የተናገሩት።
You know, this again is air. We still have not worked out an agreement with Turkey on the air exclusion.
ይህ እንግዲህ ሌላ የአየር ጥቃት ነው። ከቱርክ ጋር ድንበራቸው ላይ የአየር ክልላቸው ማጠረን የተመለከተ ስምምነት ገና አልደረስንም። ያ ቢሆን እግረኛ ሰራዊት ለማስገባት ምቹ ሁኔታ ይፈጥራል። የሶሪያ አማጽያንን የማሰልጠንና ማስታጠቅ መርሃ ግብሩም ቢሆን አሁንም ችግሮች አሉበት። ስለዚህ በእኔ በኩል ይህን እንደ አዲስ ምዕራፍ አልወስደውም። የፕሬዝደንት ኦባማ ስትራቴጂ አይሲስን ከዚያው ከሶሪያና ከኢራቅ እንዳያልፍ መቆጣጠር ነው። ሌላ አዲስ ነገር አላየውም።
ይህ በዚህ እንዳለ የቱርክ መንግስት ደጋፊ ጋዜጦች ባወጡት ዘገባ የሀገሪቱ የጦር ሰራዊት 100 ኪሎ ሜትር ርዝማኔና 30 ኪሎ ሜትር ገባ ብሎ ከጦር ነጻ ቀጣና ለመከለል ሳይንቀሳቀስ እንደማይቀር አመልክተዋል። በሶሪያውያን ስደተኞች የተጠለቀለቀችውና የብዙ ቢሊዮን ዶላር ወጪ ያስጨነቃት ቱርክ በበኩሏ ዩናይትድ ስቴትስና የጸረ አይሲስ ህብረቱ ሸሪኮቿ ሰሜን ሶሪያ ውስጥ ከበረራ ነጻ ቀጣና እንዲከልሉና በሚሊዮኖች ለሚቆጠረው ስደተኛ መጠለያ እንዲያሰናዱ ስትወተውት ቆይታለች። የሶሪያ ኩርዶች በቅርቡ በአይሲስ ተዋጊዎች ላይ ያገኙቸውን ድሎችም ተከትሎ የቱርኩ ፕሬዝደንት ሬቼፕ ታይብ ኤርዶዋን ሀገራቸው ሰሜን ኢራቅ ውስጥ የኩርዶች መንግስት እንዲቋቋም ፈጽሞ እንደማትፈልግ አጥብቀው አስጠንቅቀዋል። ይህ በዚህ እንዳለ የሶሪያ ኩርድ ተዋጊዎች ወደ ራካ ከተማ በ50 ኪሎ ሜትር ርቀት ገስግሰው መድረሳቸውን አልጀዚራ ዘግቧል። አይሲስ የራካን ህዝብ እያሰቃየው ነው። ዋና ዋናዎቹ የሶሪያ ተቃዋሚ ቡድኖች ጽንፈኛውን ቡድን ለመውጋት ዝግጁ ናቸው፣ ነገር ግን የአየር ኃይል ድጋፍ ያስፈልጋቸዋል ሲሉ የትግሉ ደጋፊዎች ተናግረዋል። የሶሪያ ኩርዶችም ሆኑ አይሲስ የማይመቿት ቱርክ በበኩሏ ሰሜን ሶሪያ ውስጥ የሚካሄደው ውጊያ ወደ ግዛቷ እንዳይዛመት ለመጠንቀቅ ሰራዊቷን ድንበሩ ላይ አስፍራለች። ጸጥታዬ አደጋ ላይ ከወደቀ አጸፋውን እመልሳለሁ ስትልም አስጠንቅቃለች። ዋሽንግተን ይህ መልእክት የደረሳት መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ተናግረዋል።
The United States shares Turkey's concerns about the presence of ISIL forces in northern Syria.
አይሲስ ታግጅ በሰሜን ሶሪያ መኖር በክልሉ ጸጥታ ላይ የደቀነውን ስጋት አስመልክቶ ቱርክ ያላትን ስጋት እንጋራለን። አይሲልን በምን መንገድ መዋጋት እንደሚሻል ከቱርክና ሌሎችም የጥምረቱ አጋሮቻችን ጋር መነጋገራችንን እንቀጥላለን። ችግሩ ውስብስብ ነው። ከበርካታ የህብረቱ አባላት መዋጮና ድጋፍ ይጠይቃል።
ችግሩ ቱርክን ብቻ የሚመለከት ሳይሆን ዓለም አቀፉን ማህበረሰብ የሚመለከት ተደርጎ መታየት እንዳለበት ቃል አቀባዩ አክለው አስገንዝበዋል። በሳን ፍራንሲስኮ ዩኒቨርሲቲ የክልሉ ተንታኝ የሆኑት ስቴፈን ዙንስም ዩናይትድ ስቴትስ መራሹ ህብረት በአይሲል ላይ ጥቃቱን ያፋፋመው የቱርክ ስጋት እየተባባሰ በመምጣቱ ሊሆን እንደሚችል አመልክተዋል።
ወደ መጨረሻው ቅንብር እንለፍ። አሁን የራዲዮ መጽሔት ወጎች። ብዙዎች አድማጮቻችን አድናቆትና አክብሮታችሁን ያደረሳችሁለት እውቅ ተዋናይ አዘጋጅና ጸሐፊ ተውኔት፣ ተርጓሚ፣ ገጣሚ፣ መምህር ነው። በእድሜ ልክ የጥበብ ስራዎቹ ባበረከተው አስተዋጽኦ በቅርቡ በሰሜን አሜሪካዊ ኢትዮጵያውያን የሽልማት ድርጅት ለሽልማትና ክብር የበቃው አሁን የቀድሞ የአዲስ አበባ ዩኒቨርሲቲ የረዥም ጊዜ መምህር ረዳት ፕሮፌሰር ተስፋዬ ገሰሰ ነው። ከተስፋዬ ገሰሰ ጋር የጀመርነው ዘለግ ያለ ወግ ዛሬ ይቋጫል። ብዙዎች አድማጮቻችን አድናቆትና አክብሮታችሁን ያደረሳችሁለት እውቅ ተዋናይ አዘጋጅና ጸሐፊ ተውኔት፣ ገጣሚ፣ ተርጓሚና መምህር ነው። በእድሜ ልክ የጥበብ ስራዎቹ ባበረከተው የላቀ አስተዋጽኦ በቅርቡ በሰሜን አሜሪካው የኢትዮጵያውያን ሽልማት ድርጅት ክብርና ውዳሴን ያገኘው አሁን የቀድሞ አዲስ አበባ ዩኒቨርሲቲው የረዥም ጊዜ መምህር ረዳት ፕሮፌሰር ተስፋዬ ገሰሰ። ታዲያ ከተስፋዬ ገሰሰ ጋር በተከታታይ ቀንጨብ እያደረግን የጀመርነው ዘለግ ያለ ወግ ዛሬ ይቋጫል። ቀደም ብለን እንዳነሳ ነው በራሳቸው መንገድ የታወቁ የኪነ ጥበብ ባለሙያዎችን አፍርተሃል። በራስህ ብቻ አልተገደብክም። እቁን የሙዚቃ ሰው ተስፋዬ ለማን የኢትዮጵያ ሙዚቃ ታሪክ ደራሲ ጭምር ነው ወደ ሙያው ያስገባህ ነህ። ቅድም እንገልጻቸው እነ ጌትነት እኒሆን ጨምሮ መምህርም ነህ እና አብራቸው በኪነ ጥበብ መድረክ መስራት ብቻ ሳይሆን በትምህርቱም መትሃል። ይህም ሁሉ ያደረገ ሰው ግን ምናልባትም ለዛሬዎቹ ወጣቶች እንደ አዲስ እናስተዋውቅ እስኪ ትውልድህ። ታሪክህን ለመመልከት እንደሞከርኩት በ1929 ከ50 ዓመት በላይ የኪነ ጥበብ እድሜ ያሳለፍክነ ምናልባት ያልተነገረ ብዙ ጊዜም ያልተሰማም ነገር እንሰማ ይሆናል። ተስፋዬ ገሰሰ ማን ነው ለሚልም እስኪ ስለ ትውልድ ስለ አስተዳደግ አጫውተን።
ባይገርም እኔ ጓለም ሁታን ነኝ። ማለት እናቴ ገና በወራት ውስጥ አመት ሳይሞላኝ የሞተች፣ አባቴም 2 ዓመት ከሆነኝ በኋላ የሞተና ወላጅ አባትና እናቴን የማላውቅ ሰው ነኝ። ግን እንግዲህ ይሄ ነው የጥንት ትውልድ የሚባለው። እኔን ያሳደጉኝ መጀመሪያ ላይ ገና ጫቅላ ሆኜ ሬጅስቴ ላይ ያሉ ሹሞች እና ገባር ከጣሊያን በፊት ነው። ከዛ በኋላ ግን ጭሰኛ ይባላል፣ ግን አስተዳዳሪ አይነት ነገር ናቸው። እና እነሱ ናቸው መጀመሪያ ተቀብለው ያሳደጉኝ። ማለት ወተት ግተው እና ደግሞ ሁለተኛ ስደርስ ወደ 5 ዓመት እንደዚህ 6 ዓመት ሲሆንኝ አሁን መማር አለበት ብለው ቄስ ቀጥረውልኝ አስተምረውኝ እሱን አድርሰው ወደ አዲስ አበባ ወደ ስጋ ዘመዶቼ ወደ ታላቋ አክስቴ የእናቴ በጣም ታላቅ ነች እሳቸው ጋር እንዲሄድና ተፈሪ መኮንን ትምህርት ቤት አዳሪ እንድገባ ያደረጉኝ እና እዛም አዳሪ ትምህርት ቤት ገብቼ ዝም ብለው ብተው ኖሮ ዋጋ የለውም። እኚህ አክስቴ ደግሞ አዲስ አበባ ውስጥ ያሉት ተንከባትኮው ስታመም በአልባሳቴ በሌላው ነገር ሁሉ እንዳልቸገር በረፍት ጊዜ መጥቼ እነሳቸው ጋር እንድኖር ፍቅር አሳይተውኝ ከባላገር ጀመረ አዲስ አበባ ገብቼ ይህንን ፍቅር አግኝቻለሁ። እና በባህላችን ጉዲፈቻ የሚባል ነገር አለ። አንድ ልጅ ለሌላ ሰው የግዴታ መወለድ ቋንቋ ነው የሚባለው፣ አስተዳደግ ነው ዋና ቁም ነገር እና ፍቅር መስጠት ነው። ይህንን አግኝቻለሁ። የተደላደለ ህይወትና ሚዛናዊ የሆነ ጭንቅላት፣ ልቦና፣ አእምሮ ያለኝ ምክንያቱ በዚህ ምክንያት ነው። ይህን ፍቅር ስለተገኝ ሊጠፋ ይችል ነበር። ባለወላጅ እናትና አባት አያት ያሞላቀቃል። ልጆችም ሞተዋል በጨቅላነቴ እና አያትም ሊያሞላቀቅ ይችላል። ማሞላቀቅ ማለት አይደለም፣ ግን የሚገባው ዲስፕሊን እንዲያገኝ ስርዓት ይዞ እንዲያድግ፣ ግን ፍቅር ደግሞ መስጠት። ይሄንን አውቆት አይደለም። አሁን እኔ እንደ ፍሮይድ እንደ ሳይኮሎጂስት ሆኜ ነው የምትመለከተኝ ነገር ነው የምተፋው። እነሱ ግን ይሄ ነገር ሳይኖራቸው በተፈጥሮ የነበራቸው ነቅድም ያልኩት ነው። ይሄ ጉዲፈቻ የሚባለው ነገር አለ። የአማራ ልጅ ነው የገሌ ልጅ ነው የምናምን ነው ብሎ በዘር በምን አይታይም። እና የአንዱ ጎሳ ሌላው እንደ ልቡ እየወሰደ ነው እንደ ልጁ አድርጎ የሚያሳድግ እና ይሄ እንግዲህ ያሁን እንደ አዶፕሽን የሚባል ነገር ድርጅት ተደርጎ ቢዝነስ ሆኖ ከዛ የተመረጠ ህፃንን ተወሰደ የሚሰጥ ሌላ ስምም ተሰጥቶትም ብሎ ቋንቋው ከነሱ ተለያይቶ በኋላ እነሱ ደግሞ ትልቅ ሆኑ በኋላ የታላባት የታ እንዳትናት ብሎ እነሱ ፍለጋ ደግሞ የሚመለስበት አይነት ናት ያለ
የባህልና ወጉን መሰረቶች ያጣ ነው።
ያጣ ነገር ነው እንጂ ያ የነበረን ነገር ላይ መገንባት ብንማር ብናበረታታ ህብረተሰቡ የአሁኑ አይነት ሰቆቃ ሊቢያ ውስጥ የደረሰው አይነት ነገር ደቡብ አፍሪካ ውስጥ ያለው አይነት ነገር ሁሉ እርግጥ የታሪክ ሂደት ስለሆነ ምናልባት ማቆም የሚቻል ነገር ላይሆን ይችላል። ግን ቢሆንም መቀነስ ያስችላል።
በዛ ውስጥ ይቀጥል። ታዲያ ተስፋዬ ምን አይነት ወጣት ነበር? ማቅ በአይነት ሊና ወደኋላ ተመለሶ እንዳያስታል።
እንግዲህ አሁን ይህን ሁሉ አመስግኝ እነኝህን ወላጆችንና ዘመዶችን ሌላውም ደግሞ ስርዓቱንም ደግሞ ትንሽ አንስቼ በጎውን ወገን እንትን ብያለሁ። እና ጃንሆይ ናቸው። አሁን እንግዲህ ኢዮብ የሚባለውን ቲያትር ዩኒቨርሲቲ ኮሌጅ በምመረቅበት ጊዜ ስራውን ስሰራ የቲያትሩን መሪ ተዋናይ ሆኜ ሲጫወት አይተው በማግስቱ ጠርተው ቢሯቸው ምንድን ነው የምትማረው ብለውኝ፣ እኔ ህግ ልማር ነበረ። ከነ ስብሐት ጋራ ነበር ወደ ውጭ የሚሄደው ለህግ ትምህርት፣ ፈረንሳይ ሀገር ስኮለርሺፕ ነበር። ነገር እሳቸው ያንን ቲያትር አይተው ተደስተው ያኔ እሳቸው ናቸው ሚኒስትር የትምህርት፣ እንዳልካቸው ምክትል ሚኒስትር ነበር። እና ምንድን ነው መሆን የምትፈልገው ምንድን ነው ወዴት ነው የምትሄደው ትምህርቱን ጨርሰዋል እንዲህ ብሎ አስተዋውቆኝ ነው ለእሳቸው። እና ምንድን ነው የምትማረው? ህግ ልማር መሄዴ ነው ስል እሱ ዞራሩ ና ለመሆኑ ስንት ናቸው ህግ የሚማሩት ለህግ ትምህርት የሚሄዱት? አሉ ከአስር በላይ ነን መሰለኝ፣ 12 ይሁን 11 እንዲህ። እሱ ለህጉ ብዙ ይበቃናል፣ ይሄ ልጅ የሰው ቲያትር ቢያጠናስ፣ አንተ ቲያትር ብታጠናስ አሉ። እንግዲህ ንጉስ ናቸው፣ እኔ ደግሞ አስተዳደጌ ንጉስን ማክበር ነው። እና እጅ ነሳ ሁለት ብዬና ተቀበልኩ። እውነታቸውን እንኳን አዩት። ምክንያቱም አይ ኢንጆይድ ፕሌይንግ ኢዮብ። አሁን አየ ወደ እንግሊዝኛ ገባው አይደለም። ወደ እንግሊዝኛ ስገባ አማርኛውን አጥቻው አይደለም፣ ነገር ግን ጆብ የሚለው ቃል ኢዮብ በማለት ፋንታ እሱ ስለገባ መራኝና እዛ ገባሁኝ። ኦራይት ይሄ ምንም ነገር አይደለም፣ ኦራይት አልኩኝ። እና ግን ቋንቋዬን አማርኛዬን ሳልተው ነው የተጫወትኩትም። ኢዮብን በአማርኛ ነው በመጽሐፍ ቅዱስ
የመጀመሪያ ነው እሱ።
ከዛ በፊትም ገና በገበያ እንደዚህ አፈሬ መኮንን ትምህርት የሰራሁት ነገር አለ። ገና ወጣት ሆኜ ስካውት ሆኜ እንግዲህ ቲያትር መድረክ ላይ እኔ እንቀለቀላለሁና ሰራ ነበር። እና እቺ ነገር ናት እንግዲህ የጎተተችን እኮ ሰው አኮ ዘተምህረ አኮ ዘመምህረ እንደ ተማርከው ነው የምታስተምረው አይነት ነገር ነው። ስለዚህ ቀደም ሲል የነበረው ነገር ነው ወደ ኢዮብ የከተተኝ። ከኢዮብ ነው ደግሞ ጃንሆይ ጋር፣ ጃንሆይ ደግሞ ወደ ውጭ ሀገር ኖርት ዌስተርን ዩኒቨርሲቲ እንድማር የላኩኝ። እዛ ይህ ቤዝ የለኝም የቲያትር ትምህርት ይል አይሰጥም በዩኒቨርሲቲ ኮሌጅ ደረጃ። ያን ጊዜ ጀነራል ቢኤ ነው የኔ ነበር። ያንን ደግሞ ኖርት ዌስተርን መቀበሉ ሌሎቹ እኮ ይሄ ቤዝ ከሌለ አንቀበልም ነው ያለው።
እንደው ነጥብህን ሳትረሳ ጋ ተስፋይ፣ ግዕዝ የት ነው የተማርከው? ሁለት ጊዜ ግዕዝ ስጠቅስ ቀደም ሲል ንብላ አውነስታይ ንመውት ገሰም አልክ። የት ነው የተማርከው?
የኔታ ናቸው ቅድም ያልኩ
ቄስ ትምህርት ቤት
ሀገር በነበርኩኝ ጊዜ
አለመርሳትም
እንትን ነው ቀጥረውልኝ ነው ለእኔ። እኔ ጋር ሌሎች ልጆች መጥተው ይማሩም ነበር። እኔ ባለርስት ነኝ በነገሩ ላይ በሀረርጌ ላይ የመኳንንት ልጅ ነገር ነበርኩኝ። ሰብራሪ ቆለጭ ናቸው አያቴ ተስፋዬ ገሰሰ ቆለጭ ነኝ። ሰብራሪ ቆለጭ የጃንሆይ ሞግዚት የነበሩ ናቸው። የጋራ ምድርታን እንደዚህ ሲሾሙ ገና ልጅ በነበረው ጊዜ እንደራሴያቸው እና ሞግዚታቸው የኔ አያት ነበሩ። ኖ ጥላት ይሄ አቅርቦኝ አይደለም። ምክንያቱም እሳቸው በጣም ትልቅ ስለሆኑ ሰብራሪ ቆለጭ ጃንሆይ ልጅ ስለነበሩ ሲሞቱ እኔ በጣም ጥቂት ልጅ ትንሽ
እንደው ግዕዝ ስላነሳ እዚህ ቁጭ ብዬ እንዳላልፈብዬ ነው።
ኔታ ልክ ነህ፣ ጥሩ አደረ።
የቲያትሩን ጉዳይ ባነሳህበት በመንፈስም በአቀራረብህም ነጻነት በጣም ጎልቶ ይታያል፣ በጠባህም ጭምር። ቅድም ኦመር ሀያምን ስናነሳ የዋይንና ጠጁን መቀራረብ በኦመር ሀያም ስራዎች ውስጥ ዋይንን ስለ ህይወት ያለውን ነገር አንተ እንደገለጽከው ትፍስህት ያልከውን ደምቆ ምናየውን ያህል በተስፋ የገሰሰ ህይወትም የኪነ ጥበብ መድረክም ጠጅ በጣም ከሌሎች መጠጦች ሁሉ ደምቆ እናየዋለን። እስኪ ያጫውተን ኬት መጣ ይሄ ቀለል ያለው?
አሁን ግን ህፃን ሆኜ ደደር ሆኜ እኚህ ርስት ጠባቂ ሲያሳድጉኝ ሁልጊዜ ጠላ ይጠመቃል፣ ጠጅ ይጣላል ቤታችን እና እኔ በህፃንነቴ በስምንት ዓመቴ ነው ወደ አዲስ አበባ የመጣሁት። ከዛ በፊት ምን ያደርጋሉ? ጠላው በማብረጃ የሚባል ውስጥ ይቀመጣል። ኮምጠጥ እንዲላቸው ይወዱ ነበር አባባ ወንድማገኘሁ ይባላሉ። እና የእሳቸው ማብረጃ የምትባለዋ ፍላስክ ነች። ይሄ ላቦራቶሪ ውስጥ ኬሚስትሪ
ፋሽኮ
አይነት እዛ ውስጥ ተለቅ ያለው ነው ማብረጃው። ታዲያ ከዛ ወደ ብርጭቆ ይቀዳና ነው ሰጡ እና እሱን ሲጠጡ እንጆይ ሲያደርጉት ሳይ ለእኔን ደግሞ ጣቴን ይነክሉና ያቀምሱኛል እና እስከፈለግኩ ያህል ድረስ እጅም እንደዚሁ አምስ ነበር እና ከዛ ይሄ ጠጭ ሆንኩ ማለት አይደለም። ነገር ግን ከአዲስ አበባ ሲመጣ ቢራ ምናምን ሲመጣ መራራ ነገር ነው። እሱ ነገር አልነበረም። ግን እሱንም ቢሆን ከጠላው ጋር እንትን ብለዋል እየቀማመስኩኝ ኡዞ የሚባለው የግሪኮቹን መጠጥ ኮኛኩንም እንደዚህ ትንሽ ትንሽ እያለን እየጠጣን እንትን ብለናል። ለምደውና ላዋህደው ከራሴ ጋር እና አጠጣጠመቀል አለበት አንድ ሰው እንዳልኩ እንግዲህ ትምህርት ሀ ሁ ሂ ብሎ በፊደል እንደሚጀመር እንደዚሁ በጠብታ ነው።
በጠዋት ነበር የለመድክ
እና ዝም ብሎ መጀመሪያ አንዳንዶቹ ምንም ነገር ሳይቀምሱ ይቀሩና ትልቅ ከሆኑ በኋላ ሰውነታቸው ምንም በማያውቅበት ጊዜ ወይ ግማሽ ብርጭቆ አንድ ብርጭቆ ይጠጣሉ።
ያሰግራቸዋል፣
ቡ ያደርጋቸዋል፣ ያስታውቃቸዋል። ምን ይላሉ? ከዛ ጠላት የሆኑና ቁጭ ይላሉ። ዘይኒስ እንዴት ያለ ትልቅ ወዳጅ ነው የሚያዙት።
በጣም ይሄ በእውነቱ ለወጣቶች ትምህርት ይሆናል። ጋሻሉላን ጨምሮ
ግን ማወቅ መጠጣቱን ሳይሆን አጠጣጡን ማወቅ አለ።
እውነት ነው።
በስሎኝ የገለጽኩትን ነገር ልክ ከሆንኩ አረጋግጥልኝ። ምናልባት ከሌሎች በብዙ ነገሮች ከሚታሰሩ ከሚሸበቡ፣ ጥሩም መጥፎም የተፈለገው ነገር ሊወሰድ ይችላል። ራስህን ነጻ አድርገህ የኖርክ ትመስላለህ። እንደምታምነው የኖርክ ይመስልሃል?
እንዴ ነጻነት እኮ የሰውን ጣት እስካረገጥክ ድረስ ነው። የኔንም ነጻነት ገደቡን እስኪያልፍ ድረስ እስካላለፈ ድረስ ነው መስጠት ያለ
እስከነ ገደቡ። እንደው ለራስ ግን ነጻነት ሰጥተህ የኖርክ ይመስልሃል? እንደምታምነው የኖርክ ይመስልሃል?
አዎ። እንዴ እኔ በማርክሲዝም ሌኒኒዝም በመጣ ጊዜ እኮ ትንሽ ጊዜ ለኮፍ አድርጌያለሁ። ምን ነው ከማን አንሼ ብዬ ኮንትራዲክሽን ኦፍ ኮንትራዲክሽን የሚለው ነገር ሁሉና ይሄ ሄግል እንትን ያለውን ፍልስፍና ገብቼበታለሁ ውስጡ ነው። እዚያውም ኦመር ኸያም ውስጥ አንድ ግጥም እኮ አለ እንትን የሚለው ማርክሲዝም ሌኒኒዝም ሁሉ እንትን ብዬ ግን እንደ ጠጅ የመሰጠኝ የለም የምትል ግጥም አለች። እና ያንንም ነጻነቴን ፈትሼ ነው እንደ ጴንጤዎች ውስጥ ቢሆኑ ቅርታ
የፕሮቴስታንት እምነት ተከታዩ
ፍልስፍና እስቲ ምንድን ነው ብዬ ገብቼ ተነጋግረን የሆቫ የሚባሉ ሰዎች ቤቴ ድረስ ሁሉ እየመጡ ሊሰብኩኝ ምንድን ነው የሆቫ ብዬ ትንሽ ሄጄም አቴንድ አድርጌ ተመልክቼ ከዛ የኔን ሃይማኖት የሚበልጥብኝ ይሄው ነው አበው እና አባባ እንድማገኘው ከእና የኔታ የወረስኩት
ነጻነትህንም ስራዎችህንም ህይወትህንም ለመመልከት ጀመርን እንጂ አልቋጨንም። ሰዓቱ ተገባዶብን ልናበቃ ነው። የኖርዝ ዌስተርን ዩኒቨርሲቲ ትምህርትህን፣ የመጀመሪያውን የመድረክ ስራህን፣ ሌሎችንም እንመለከታለን። አዲሱ ለዛሬው እናመስግነው።
በጣም እናመሰግናለን። ኑርልን። እንደናንተ አይነት ምስክር በሁሉ በተለይ ደግሞ በኪነ ጥበቡ እንደና አይነት ምስክር በጣም ያስፈላጊ ነው እና ሌላ ጊዜ የቀረውን ህይወትህን በተመለከተ ከአድማጭ ጋር እንድታጋራ እናደርጋለን። ለአሁኑ እዚህ ስቱዲዮ ድረስ ስለመጣህልን አቶ ተስፋዬ ገሰሰ፣ ጋሽ ተስፋዬ ሁሉ ነው ምንጠራ፣ እግዚአብሔር ይስጥልን።
አመሰግናለሁ ድሉን ስለሰጣችሁኝ እና መልካም ጥሩ ጉራን ናችሁ።
አድማጮች ለምሽቱ የያዝነውንም በዚሁ አበቃን። ከምሽቱ 3 ሰዓት ላይ ታዲያ በ19፣ 22 እና 25 ሜትር ባንድ እንመለሳለን ከልዩ ልዩ ዝግጅቶቻችን ጋር። ቀጠሯችሁ ከምሽቱ 3 ሰዓት ላይ ከአሜሪካ ድምፅ ራዲዮ ጋር ይሁን። መልካም ምሽት።
This program has come to you from the Voice of America, Washington.